ሰላም እንደምናመሻችሁ የጋቢና ቪአድ ማጮች የዕለተ ሐሙስ ህዳር 16 2014 ዓ.ም ምሽት ዝግጅታችንን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምረናል። በዛሬው ምሽት በወቅታዊ ጉዳዮችን እናነሳለን። የወጣቶችን ህይወት ይዳስሳሉ ባልናቸው ሐሳቦች ላይ እንወያያለን። ከነዚህ መካከል ጥቂቶቹን እናሰማችሁ።
በአፍላነት ትርሚዎች እንደነዚህ አይነት ለውጦች እንደሚከሰቱ ያወቁት በኤሌመንተሪ ደረጃ ነው። ማለትም ይሄ ክሎቲ ሰጠን የጻሬድ ክለብ ነበርና እዛው ውስጥ አባል ነበርኩኝ እና ደግሞ የባዮሎጂ ቲቸራችን በ8ኛ ክፍል እየተማርኩኝ ስለዚህ ነገሮች ብዙ ነገሮች ተጽፈዋል።
የሰማችኋት በአምቦ ሁለተኛ ደረጃ ትምህርት ቤት ተማሪ ከሆነችው ወጣቶች ከተማሪ የሆነች ወጣት ናት። በከልጅነት ወደ አፍላ ወጣትነት በሚኖረው ሽግግር ወቅት ወጣቶች ምን አይነት ተግዳሮቶች ያጋጥሟቸዋል በሚለው ሐሳብ ዙሪያ ወጣቶችን አወያይተናል።
በኢትዮጵያ ታሪክ መሪዎች ወደ ጦር ግንባር ማምራታቸው ሀገራቸው አደጋ ተደቅኖባታል የሚል ስሜት ሲያድርባቸው ህዝብን ማደራጀታቸው የተለመደ እንደሆነ እናውቃለን።
Crisis Group የተሰኘው የዓለም አቀፍ ቀውስ አጥኚና ተንታኝ ባልደረባ የሆኑት ሙሩዚ ሙታይጋን ነው የሰማችሁት። የጠቅላይ ሚኒስትር አብይ አህመድ ወደ ጦር ግንባር መዝመት ኢትዮጵያ ላይ ምን አይነት አንድምታ ይኖረዋል በሚል ሐሳብ ላይ የሰጡንን ሙያዊ አስተያየት ይዘናል። ፕሮግራሙን በመምራት አብሪያችሁ የማመሻው ስመኝሽ የቆየነኝ፣ በቅንብሩ ንጉሱ ታምሬ አብሮኛል። ከዛ ወደ ዜናው ወደ ለታዊ ዜና ከመላፋችን በፊት በዛሬው ለት ታንክስጊቪንግ ተብሎ የሚጠራው የምስጋና ቀን በተለያዩ የዓለም ክፍሎች የተከበረ ይገኛል። እለቱ ለወራት ተራርቀው የነበሩ ቤተሰብ ጓደኞች የሚሰባሰቡበት እለት ነው። እኛም በዓሉን ለምታከብሩ ትውልደ ኢትዮጵያውያንና ኢትዮጵያውያን እንኳን አደረሳችሁ እንላለን። አሁን ከሀገር ውስጥና ከውጪ ላሰባሰብናቸው ዜናዎች ሀብታሙ ስዩም።
አብይ አህመድ ወደ ግንባር መዘመታቸውን ተከትሎ የመንግስቱን መደበኛ ስራዎች ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን እንዲመሩ ተወስኗል። የጠቅላይ ሚኒስትሩ መዝመት በህዝብ ዘንድ መነቃቃት ፈጥሯል ብሏል የመንግስት ኮሚኒኬሽን አገልግሎት። መሬት ላይ ያለው ሁኔታ ዲፕሎማሲያዊ ጥረቶችን እንደሚያደናቅፍ ዩናይትድ ስቴትስና ሌሎች አካላት ስጋታቸውን እየገለጹ መሆናቸው ይታወቃል። በሌላ በኩል ዣን አፍሪካ የተባለ በፈረንሳይኛ ቋንቋ የሚታተም መጽሔት ፕሬዚደንት ሳህለወርቅ ዘውዴ ያላሉትን እንዳሉ በማስመሰል አውጥቷል ያሉትን ሪፖርትም የኮሚኒኬሽን ሚኒስትሩ ዶክተር ለገሰ ቱሉ በሰጡት መግለጫ ተችተዋል። በሌላ በኩል ዣን አፍሪካ የተባለው የፈረንሳይኛው ቋንቋ መጽሔት በጉዳዩ ላይ ምላሽ እንዲሰጠን በስልክና በኢሜይል ጥያቄ ያቀረብን ሲሆን ይህ ዘገባ እስከተጠናቀረበት ድረስ ምላሻቸውን አላገኘንም። ዘገባው የኬኔዲ አባተ ነው። በሶማሊያ መዲና ከአንድ ትምህርት ቤት አቅራቢያ በደረሰ የቦምብ ፍንዳታ በጥቂቱ 8 ሰዎች ሳይገደሉ 17 ደግሞ ሳይቆስሉ እንዳልቀረ ተሰምተዋል። አልሸባብ የተሰኘው ጽንፈኛ ቡድን ለጥቃቱ ኃላፊነቱን ወስዷል። ይህ ጥቃት አንድ ታዋቂ የሀገሪቱ ጋዜጠኛ በዚህ ቡድን ከተገደለ ከቀናት በኋላ የተፈጸመ ነው። አልሸባብ በመግለጫው ወከባ በበዛበት ማለዳ ጥቃቱ ያነጣጠረው በወታደራዊ እንቅስቃሴ ላይ እንደነበረ አስታውቋል። በዩናይትድ ስቴትስ ጆርጂያ ግዛት አፍሪካ አሜሪካዊውን አህማውድ አርባሪን በመግደል የተከሰሱ 3 ነጭ ተከሳሾች ጥፋተኛ ናቸው ሲል ከህዝብ የተውጣጣው የማስረጃ መዛኝ ቡድን ወይም ጁሪ ወሰነ። ተከሳሾቹ የ35 ዓመቱ ትራቪስ ማክማይክል፣ የ65 ዓመቱ አባቱ ግሪጎሪ ማክማይክል እንዲሁም ጎረቤታቸው የ52 ዓመቱ ዊሊያም ሮዲ ብሪያን ናቸው። ባለፈው የካቲት ወር አርባሪን በርንስ ዋክ ከሚባል ስፍራ ወጣ ብሎ ባለ ቦታ አሳደው ገድለዋል የሚል ክስ ቀርቦባቸዋል። ቃታውን ስቧል የተባለው ትራቪስ ማክማይክል እርምጃውን የወሰደው ራሱን ለመከላከል እንደሆነ ተሟግቷል። 11 ነጮችና አንድ ጥቁር አሜሪካውያን የተሰየሙበት የጥፋተኝነት ውሳኔ ሰጪው ስብስብ ግን ይህን መከላከያ ውድቅ በማድረግ 3ቱን ግለሰቦች በ25 ዓመቱ ወጣት ሞት ጥፋተኛ ናቸው ብሏል። ውሳኔው ከተሰማ በኋላ በግሌን ክፍለ ከተማ ፍርድ ቤት ሰዎች ደስታቸውን ሲገልጹ ታይተዋል። የሟች እናት ዋንዳ ኩፐር ጆንስ አሁን አህማውድ በሰላም ያርፋል ሲሉ ተናግረዋል። 3ቱ ተከሳሾች የዕድሜ ልክ እስራት እንደሚጠብቃቸው ተነግረዋል። ዛሬ በዩናይትድ ስቴትስ ዓመታዊው የምስጋና በዓል ታንክስ ጊቪንግ እየተከበረ ይገኛል። ታዲያ ይህንን በዓል ከቤተሰቦቻቸው ጋር ለማክበር በማሰብ የአየር መጓጓዣን የመረጡ ዜጎች ቁጥር የኮሮና ቫይረስ ከመከሰቱ በፊት ከነበረው ቁጥር ሊስተካከል ምናልባትም ሊበልጥ እንደሚችል ተነግረዋል። በሌላ በኩል የአሜሪካ አውቶሞቢል ተጠቃሚዎች ማህበር የነዳጅ ዋጋ ቢያሻቅብም በበዓሉ ሰሞን 48.3 ሚሊዮን ሰዎች በትንሹ 80 ኪሎ ሜትሮችን ከቤታቸው ርቀው እንደሚንቀሳቀሱ ተንብየዋል። ባለፈው ዓመት ከነበረው ቁጥር በ4 ሚሊዮን የሚልቅ ነው። ብዙዎቹ ወደ 200 ሚሊዮን የሚጠጉ አሜሪካውያን ሙሉ ክትባት በመውሰዳቸው ቢበረታቱም የቫይረሱ መዛመት ዳግም እንዳያገረሽ ስጋትም አለ። ዩናይትድ ስቴትስ በአሁኑ ሰዓት በቀን 100 ሺህ ሰዎች በቫይረሱ ይያዙባታል። በተለይ የሚቺጋን፣ ሚኒሶታ፣ ኮሎራዶ እና አሪዞና ግዛቶች አሳሳቢ የህመምተኞች ቁጥር መጨመርን እያሳዩ ነው። ባለፈው ሳምንት ብቻ 2.2 ሚሊዮን ተጓዦች ወደ አውሮፕላን ማረፊያዎች አምርተዋል። ይህም ወረርሽኙ ከተከሰተ ወዲህ ስራ ከበዛባቸው ቀናት ሁሉ ቀዳሚው አድርጎታል። አመሰግናለሁ።
እያዳመጣችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራማችን በአጭር ሞገድ በ25 ሜትር ባንድ 12040 ኪሎ ሄርዝ፣ በ19 ሜትር ባንድ 15580 ኪሎ ሄርዝ ላይ ይተላለፋል። ለቴሌቪዥን በሬዲዮ እና በቴሌቪዥን ተመልካቾቻችን ደግሞ ፕሮግራማችን በመደበኛው የኢትዮሳት ቻናል ላይ ታገኙናላችሁ። አስተያየት ካላችሁ በማህበራዊ ትስስር ሚዲያ ገጾቻችን በፌስቡክ እና በትዊተር ማለት ነው @voa አምሃሪክ በማለት ልታደርሱን ትችላላችሁ። አሁን ወደ ቀዳሚው ዝግጅታችን እንለፍ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በአካል ጦር ግንባር ተገኝተው ለመምራት መወሰናቸው፣ ውሳኔያቸው በኢትዮጵያ ወቅታዊ ሁኔታ ላይ የሚፈጥረውን ውጤት በተመለከተ ልዩ ልዩ ሐሳቦች እየተሰሙ ነው። ክራይሲስ ግሩፕ የተሰኘው የዓለም አቀፍ ቀውስ አጥኚና ተንታኝ ድርጅት የአፍሪካ ቀንድ ቅርንጫፍ ባልደረባ የሆኑት ሙርዚ ሙታይጋ በበኩላቸው የጠቅላይ ሚኒስትሩ እርምጃ የቀውሱን ግዝፈት ጠቋሚ መሆኑን ተናግረው የሰላም ተስፋ ግን አልጨለመም ይላሉ። ሀብታሙ ስዩም ያናገራቸው።
ዓለም አቀፍ ቀውሶችን የሚያጠናውና የሚተነትነው የመፍትሄ ሐሳቦችንም የሚጠቁመው ክራይሲስ ግሩፕ የአፍሪካ መርሃ ግብር ኃላፊ ሙርዚ ሙታይጋ ጠቅላይ ሚኒስትር አብይ አህመድ ጦር ሰራዊታቸውን በግንባር ተገኝተው ለመምራት መወሰናቸው፣ ለዘመቻ መነሳታቸው ኢትዮጵያ ውስጥ ያለው ቀውስ የደረሰበትን ደረጃ አመላካች እንደሆነ ጠቁመዋል።
We know that throughout Ethiopian history, it is not unusual for leaders to deploy to the front lines.
በኢትዮጵያ ታሪክ መሪዎች ወደ ጦር ግንባር ማምራታቸው ሀገራቸው አደጋ ተደቅኖባታል የሚል ስሜት ሲያድርባቸው ህዝብን ማደራጀታቸው የተለመደ እንደሆነ እናውቃለን። ይሁንና በቅርቡ የተሰማው ዘመቻ ዜና በመጠኑ አስገራሚ ነው። ይህ ጉዳይ የቀውሱን ግዝፈት አጉልቶ የሚያሳይ ይመስለኛል። እንዳለመታደል ሆኖ ሁለቱም ተፋላሚ ገጾች በጦር ድል ለማድረግ ማቀዳቸውን ያሳያል። ያለፈው ዓመት ያሳየን ነገር ቢኖር ፍልሚያው የቀጠለው የሰው ልጆችን ህይወትና የምጣኔ ሀብት ውድመት ዋጋ በማስከፈል ነው። ጦርነቱ ወደ መዲናዋ እየተቃረበ በመጣበት በአሁኑ ሰዓት የኢትዮጵያ አመራሮች ሰላማዊ መፍትሄ ለማምጣት በድጋሚ ያስባሉ አሊያም ለንግግር እድል ይሰጣሉ የሚል ተስፋ አለኝ።
የአሁኑ የጠቅላይ ሚኒስትሩ ውሳኔ፣ ሌሎች ታዋቂ ሰዎችም ፈለጋቸውን ለመከተል ያሳዩት እርምጃ የአፍሪካ ህብረትና ዩናይትድ ስቴትስ የጀመሩት የሰላም ድርድር ማክተሙን ጠቋሚ አድርገው የሚቆጥሩት አሉ። ሙርዚ ሙታይጋ ግን የሰላም ተስፋ አሁንም ሙሉ በሙሉ እንዳልጨለመ ይናገራሉ። ተፋላሚ ወገኖች ቢወስዷቸው ያሏቸውን እርምጃዎችም ያብራራሉ።
We know that the window for a peaceful resolution has always been quite narrow.
የሰላማዊ መፍትሄ መስኮት ወትሮውንም ጠባብ ነበር። ተፋላሚዎችም በተለመደ ሁኔታ ለመቀጠል ይወሰኑ ይመስላል። ከኢትዮጵያ ታሪክ እንደምንረዳው ፍትሃዊ ባልሆነ መንገድ አንደኛው ወገን በአንደኛው ላይ የበላይነቱን አረጋግጦ ብቻ መቀጠል ይፈልጋል። ካለፈው ዘመን ሁሉ የተለየ ቅጽበት ላይ እንደምንገኝ ማወቅ በጣም ጠቃሚ ይመስለኛል። ካለ ድርድር ዘለቄታ ያለው የሰላም መንገድ ለማግኘት በእጅጉ ያስቸግራል። ይሁንና መስኮቱ የጠበበ ቢሆንም አነስተኛ ጭንቀት ብቻ የሚተው ውጤት ለማስመዝገብ የሚያስችሉ ኢትዮጵያንን ያነሰ ዋጋ የሚያስከፍሉ አማራጮች አሉ። የመጀመሪያው የፌዴራሉ መንግስት ባለስልጣናት ወደ ትግራይ እርዳታ እንዲገባ መፍቀድ አለባቸው። የፖለቲካ እስረኞችን መልቀቅና በትግራይ ተወላጆች ላይ የሚያደርጉትን የጅምላ እስር ማቆም አለባቸው። በመልሱ የትግራይና የኦሮሞ ብሔርተኛ አመራሮች ጥቃት ማቆም አለባቸው። ከያዟቸው ቦታዎች በመውጣትና ድጋፍ እንዲገባ መፍቀድ ይኖርባቸዋል። ይሄ ወደ ሰላም የሚመራ አንደኛ መንገድ ይመስለኛል። በድጋሚ የምናገረው ጠባብ የሰላም መስኮት መኖሩን ነው። ሰዎች ግን ጥረታቸውን ሊያቆሙ ይገባል ማለት አይደለም።
But still it doesn't mean that people should stop trying.
መቀመጫቸውን ናይሮቢ ኬንያ ላይ ያደረጉት የክራይሲስ ግሩፕ አጥኚና የቀጠናዊ ቀውሶች ተንታኙ ሙርዚ ሙታይጋ ያነሳሁላቸው ሌላው ጥያቄ የኢትዮጵያ ውስጥ ቀውስ እንደምን ለቀጠናው ስጋት እንደሚሆን ለማወቅ ያለመ ነበረ። በሳቸው እይታ የኢትዮጵያ ውስጥ ችግር በኢትዮጵያ ግዛት የሚቀር የአንዲት ሀገር ችግር ብቻ አይደለም።
Ethiopia is the most important country in the region. It is the anchor state. It has historically
Ethiopia በቀጠናው እጅግ ጠቃሚ አገር ናት። በታሪክ ሰላምን ለሌላው የምትታደርስ የማይናጥ ስፍራ ያላትም አገር ናት። ከአህጉሩ በህዝብ ብዛት ሁለተኛ አገር ናት። በቀጠና ውስጥ ካሉ ከሁሉም አገራት ጋርም በመሰረታዊነት ድንበር ትጋራለች። መንገዳችን ሁሉ በኢትዮጵያ ሰላም ለማስፈን ማምራቱ እጅግ አስፈላጊ ነው። የዚህ ምክንያት ደግሞ ኢትዮጵያ ውስጥ ባለው ቀውስ ጫና የማይደርስበት አገር አለመኖሩ ነው።
Because there is hardly any country with that will not be affected by potential state failure in Ethiopia.
ኢትዮጵያ ለቀጠናው ማልፎ ለሌሎች ሀገራትና የሰላም ማስከበር ጥረቶች ያበረከታቻቸውን አስተዋጽኦ ያነሱት ምሩዚ የኢትዮጵያ ውስጥ ጦርነት ከግዙፍ ህዝብ እንቅስቃሴ ወይንም ከስደት አልፎ በቀጠናው ውስጥ ሊንሰራፋ ከሚችል የመንግስታት ዕውቅና በሌላቸው ኃይሎች እጅ ሊገባ ከሚችለው የጦር መሳሪያ ዝውውር ጋር በተገናኘም ቀጠናው ከግዙፍ ስጋቶች ጋር እንዲፋጠጥ እንደሚያስገድደው አክለዋል። ለአሜሪካ ድምጽ ሀብታሙ ስዩም ዋሽንግተን ዲሲ።
የክራይሲስ ግሩፕ ባልደረባ የሆኑትን የአፍሪካ ቀንድ ተንታኝ እናመሰግናለን። በተከታዩ ዝግጅታችን ደግሞ ከወጣቶች ጋር ቆይታ እናደርጋለን። ከልጅነት ወደ አፍላ ወጣትነት የሚደረገው ተፈጥሯዊ ሽግግር በርከት ያሉ አካላዊና ስነ ልቦናዊ ለውጦችን የሚያስከትል ሂደት ነው። አፍላ ወጣቶች በዚህ ሽግግር ወቅት የሚከሰቱ ሁነቶች የሚፈጥሩባቸውን ግርታዎችና ለማጥራት የስነ ተዋልዶ ትምህርት በጎ ሚና ሊጫወት እንደሚችል ባለሙያዎች ይጠቁማሉ። ናኮር መልካ ወደ አምቦ ሁለተኛ ደረጃ ትምህርት ቤት አቀንቶ በአፍላነት ወደገቡ ተማሪዎች ጋር ተወያይቷል። ተማሪዎቹም ተፈጥሯዊ ለውጦችን እንዴት እያስተናገዱ እንደሆነና ለተሻለ ዝግጁነት ማድረግ ይገባል ባሏቸው ሐሳቦች ላይ ሐሳባቸውን ሰጥተዋል። በቅድሚያ ግን ራሳቸውን በማስተዋወቅ ይጀምራሉ።
እኔ ሚቲ ተፈሪ ይባላለሁ። የ12ኛ ክፍል ተማሪ ነኝ። ያው ዘንድሮ ተፈታኝ ነኝና
እኔ ዳዊት ጌታቸው ይባላለሁ። የ12ኛ ክፍል ተማሪ ነኝ።
እኔ ደግሞ ኢልዳ ነጋሳ ባላለሁ። የአምቦልተኛ ደረጃ ተማሪ ሲሆን 12ኛ ክፍል ተማሪ ነኝ። ዘንድሮም ደግሞ ኢንትራንስ ተፈታኝ ነኝ።
ከልጅነት ወደ ወጣትነት የመሸጋገሪያ ጊዜ ላይ ብዙ ፈተናዎች ሊያጋጥሙን ይችላሉ። እስቲ እናንተ ምን አጋጠማችሁ? ያንን ያጋጠማችሁን ነገር እንዴት አለፋችሁት? በተለይ የአካላዊ እድገት አለ፣ አእምሮአዊ ለውጥ ይኖራል፣ እንዲሁም ደግሞ የስሜት ለውጥም ሊኖር ይችላልና ከሜቲ ልጀምር።
ከልጅነታችን ወደ ወጣትነት እድሜ ስንገባ ማለት ነው ብዙ ለውጦች እናያለን። በራሳችን ላይ አሁን እናያቸው ነገሮች በመጀመሪያ ላይ በራሳችን ማፈር አለ፣ ብዙ ነገር ያጋጥሙናል። እኔ እንኳን ተወጥቻለሁ። ግን ከሁሉም ነገር በላይ በተለይ ሴት ልጆች ከእናታቸው ጋር ከአባት ምናምን ጋር ግልጽነት ያስፈልጋል። በነገራችን ላይ እኔ በራሴ በኩል ማለት ነው ምንም አይነት ቢያጋጥመኝ ከቤተሰቦች ይልቅ ከጓደኞች ጋር ነበር ማውራው፣ ምክንያቱም ቀላሉ ነገር እሱ ነበር።
ለምሳሌ ምን አጋጥሞሽ ከጓደኞች ጋር?
ወደ ፍቅር ህይወት ምናምን መግፋት ስንጀምር አንድ ሀሳብ ሲመጣልን እኔ ከእናቴ ጋር ባውራ ማለት ነው በጣም ቀላል ነው። ግን ደግሞ ከእናቴ ጋር እንዳላውራ የሚያደርገኝ ነገር እነሱ ለኛ የሚያሳዩትን ስሜት፣ ለምሳሌ ወላጆች ማለት ነው ለልጆቻቸው ጥልቅ ፍቅር ነው ያሉት ማለት ነው። ለልጆቻቸው በጣም ስለሚያስቡ ልጆች በተለይ ከ18 ዓመት በኋላ ከወንድ ጋር ሪሌሽንሺፕ ምናምን ቢጀምሩ ማለት ነው የሚፈሩት ነገር ምን እንደሆነ ታውቃለህ? ድንገት እቺ ልጅ አስረግዟት ቢሆን ምናምን ከዛ በኋላ ምን ይመጣብኛል ምናምን የሚሉ በጣም ስለሚያስቡ ከግልጽነት ይልቅ ማለት ነው መደባበቅን ወይ ደግሞ በዱላ ምናምን ነው የሚያስቡት። ግን ደግሞ ዱላ መብት አይሆንም።
በስንት ዓመት ውስጥ ነው ፍቅር ያዘሻ እንጂ ሊሰዋላ ወያየሆነ ጓደኛ ያወያየሱ ምን አይነት ብልስ አገኘሽ? እጥይ ነው አትቀጥኝ ተዋሽ?
እኔ አትቀጥኝ ነው እንዲህ አይነት ነገር ውስጥ እንዳገቢ።
ስንት ዓመት ውስጥ?
17 ሆና
ያነ ስንት ዓመት
ዘንድሮ 18 ዓመት እንጨርሳለሁ።
ከዛ ጓደኛሽ ምንድን ነው የበከረች?
እሷ እንዲህ አይነት ነገር አያዋጣሽም፣ ቤተሰቦች እንዴት እንዳሳደጉሽ አስተዊ ምናምን ስትለኝ እኔም ደግሞ የእሷን ምክር እሰማለሁ ማለት ነው። ምክንያቱም ሌላ ሰው ከጎኔ ስለሌለ ማለት ነው።
ሻመሪ ተኮራ ጃለሊነ ጋፈነ ቀቡ በቃ ማልተው አከተ ኤለም ቤኩ ጀቻለ ጃለለ ዋንጅ ደግሞ
እኔ በግሌ የገጠመኝ ከአንዲት ልጅ ፍቅር ይዞኝ ነበረ። ከዛ በፊት ስለ ፍቅር ምንም ተሞክሮ ስላልነበረኝ ችግር ውስጥ ገብቼ ነበር። አሁን ፍቅር የያዘኝ በ17 ዓመቴ ሲሆን አሁን 19 ዓመቴ ነው። በዛ ወቅት የባህሪ ለውጥ ታይቶብኝ ነበር። ልክ ላጠና ደብተሬን ሳነሳ የእሷ ፎቶ መጥቶ ድቅን ይልብኝ ነበር። ቤተሰቦቼንም መስማት አቁሜ ነበር። ከጓደኞቼ ጋርም እንዲሁ ተራርቄ ነበረ። ውስጤ እሷን ብቻ ነበር ይለኝ የነበረው። ስለዚህ ጉዳይ ከአንድ ጓደኛዬ ጋር ስማከር ፍቅር ከእሷ እንደያዘኝ እንድነግራት አበረታታኝ። ሆኖም እሷ በወቅቱ ለፍቅር ዝግጁ አይደለሁም፣ አሁን ጊዜው አይደለም፣ ትምህርቴን መማር ነው የምፈልገው ስላለችኝ ሳይሰምር ቀርቷል። ጓደኞቼንም የገጠሙ ብዙ ችግሮች አሉ። በአፍላነት ጊዜ ብዙ ፈተናዎች ይገጥማሉ ነው ያለው።
እኔ ያው በአፍላነት እድሜ ስትሆን በጣም የሚያጋጥሙክ ነገሮች ይኖራሉ። ከቀላሉ ብንነሳ የወንድ ልጅ ለከፋ ነው። ሴቶች ስንባል በወንዶች መለከፋ አለ። መንገድ ላይ ስንሄድ፣ ትምህርት ቤት ውስጥ ኢቭን ስንመጣ በሴቶች ላይ ለከፋዎች ይበዛሉ። ያንን መወጣት ያለብን ደግሞ በመሸማቀቅ ምናምን አይደለም። ሴት ልጅ ወደ 15 ስትጠጋ ብዙ የተፈጥሮ ለውጦች ማየት ትጀምራለች። በዛን ሰዓት ዳሌ መስፋት ሊሆን ይችላል፣ የጡት ማጎጥቦት፣ የወር አበባዎችን ማየት፣ የፊት ጥራት፣ የድምፅ መቅጠን፣ ብዙ ነገሮች ላይ ለውጥ ልናይ እንችላለን። በዛን ሰዓት ተደነጋግር ያለው ኢቨን የወር አበባ እንኳን ሳይ በዛን ሰዓት ስለ የወር አበባ ምንም የማውቀው ነገር አልነበረም። ምንም የማውቀው ነገር የለም። ለእናት ያሳየኋት አረጋጋችኝ፣ ተረጋጊያለችኝ። ትምህርት ቤት እንኳን አላስቀረችኝም። ወዲያው መጠቀም ያለብኝን ነገሮች ከእሱ ገዛዝታልኝ መጣች። ወዲያው አጠቃቀሙን አሳየችኝ። ቀጥታ ወደ ትምህርት ቤት ነው የገባሁት እና አልቀረውም። ለከፋ ያልኩትኝ ሴቶች ያንን የተፈጥሮ ለውጥ እንዳዩ ብዙ በወንዶች ለከፋ ይገጥማቸዋል። የእኔ ቆንጆ ምናምን የሚሉ አምሮብሻል ምናምን የሚሉ ብቻ እኛ ልጅ ስለነበረን ያኔ ትክክልም አይደለም ያለ ከፋ። ምክንያቱም በጣም መሸማቀቅ ነበር የሚሰማኝ። በመሸማቀቅበት ሰዓት በዛ መንገድ እንኳን ማለፍ እስኪያስጠላኝ ድረስ እስክፈራ ድረስ ነበረ ያንን ነገር ትዜ ነበረው እና በቃ እየለመድኩ ስመጣ እኔ እንኳን ያማከርኳት ሜቲ ጓደኛ እንዳለችው ለጓደኛ ነበር። በጣም የቅርብ ጓደኞች አሉኝ፣ ሁለት ጓደኞች አሉኝ። ቀጥታ ለእነሱ ነበር ያማከርኩት። እነሱም ያ ነገር እንደሚገጥማቸው እና መሸማቀቅ እንደሌለብኝ በመንገድ ሳልፍ ኮንፊደንስ ኖሮኝ እንዳልፍ ነው የመከሩኝ። እና ለወንዶቹ ራሱ ይሄ ተገቢ ነገር፣ በእርግጥ በጉልበት ሊያስፈራሩ ይችላሉ፣ ግን ደግሞ ተገቢ ነገር እንዳልሆነ ተናግሬ ያለፍኩበት አጋጣሚ አለ ማለት ነው።
አንደኛ ውስጣዊ የሆነ ነገር አለ፣ ሁለተኛ ደግሞ ከውጭ የሚፈጠሩ ጫናዎች አሉ። እና እነዛን ጫናዎችስ ለመቻል የሚያስችሉ ተቋማት ወይ ደግሞ አደረጃጀቶች አሉ? ለምሳሌ ትምህርት ቤት ውስጥ አሁን ባለንበት በአምቦ ሁለተኛ ደረጃ ትምህርት ቤት እናንተ የሚፈጠሩባችሁን ለውጦች በትክክለኛው መንገድ ተረድታችሁ ምንም እንዳልሆነ አውቃችሁ ወደሚቀጥለው የህይወት ክፍል ለማለፍ የሚያስችል ትምህርት፣ የሚያስችል ክህሎት ስልጠና ይሰጣል።
በእንደዚህ አይነት ነገር ብዙ ጊዜ የሚመክሩንና የሚያበረታቱን እናቶቻችን ናቸው። ለእኔ እናቴ ነች ብዙ ጊዜ የምትመክረኝና ከጎን የምትቆመው፣ በአንድ ጎን ደግሞ ጓደኞቼ ናቸው። እኔ በራሴ በኩል በቂ ነው አልልም በምንም ታም ማለት ነው። ምክንያቱም እኔ ራሴ የጎዳኝ ነገር አለ። ለምሳሌ ከቤት ወተን ትምህርት ቤት እስክንደርስ ድረስ ከቤት ያለመነው ነገር መንገድ ላይ አዲስ ነገር እያየ ወይም ደግሞ ስንሰማ ስንመጣ ማለት ነው የመደናገጥ ስሜት ይኖራል፣ ፍራቻ ይኖራል። ይሄ ነገር ደግሞ እኛን ይጥልናል። በምንሰራው ነገር ላይ በራስ መተማመን እንዳይኖረን ስለሚያደርግ ኤሌመንተሪ ውስጥ የተለያዩ ኮርሶችን መሰጠት አለበት። ከሁሉም ነገር ደግሞ ከቤተሰብና አስተማሪዎች ከልጆቻቸው ጋር ግልጽነት መኖር አለበት። በቃ ትልቁ ችግራችን ግልጽነት የለም። ሁሌም በቃ እንዳፈርን ነው። ለምሳሌ ሰፈር ውስጥ እኮ ማለት ነው ሌላ ነገር ቀርቶ እኛ እንደዚህ አንገታችን ደፍተን ስንሄድ እና ኮራ ብለን ስንሄድ እኮ ሰዎች የሚሉን አስተያየት እኮ አለ። ያቺ አይን አውጣ፣ ያቺ ባለጌ ምናምን ነው የሚሉን እኛ በኮንፊደንስ ስንሄድ ማለት ነው። ልጆች ቀርቶ ትልቅ ሰዎች ራሳቸው ማለት ነው። እና ይሄ ነገር ደግሞ እኛ ወደፊት እቺ ነገር ማሻሻል መቻል አለብን እላለሁ።
ፋኬኛ ናኖ ጃላላረቲ ጆሎኒ ባኢን ሰደርካ ከነ የሮ ጋኒ ሰደርካ ከነ የሮ ቀቀበን ጀቹዳ ቁርማት ሀማት ሳሙለተ
ችግሮቹ የፍቅር ግንኙነቱ ከተፈጠረ በኋላ የሚገጥማሉ። ጥንቃቄ የጎደለው ወሲብ ሊያደርጉ ይችላሉ። እኔ በበኩሌ ወሲብ በሁለተኛ ደረጃ ትምህርት ቤት ደረጃ አስፈላጊ ነው ብዬ አላስብም። ያልተፈለገ እርግዝና ሊከሰት ይችላል። ሁለታቸውም ከትምህርታቸው ሊስተጓጉሉ ይችላሉ። ከዛም በላይ ደግሞ የጤና ችግርም እንዲሁ ሊከሰት ይችላል። ከአቅም በላይ ከሆነ ግን ጤናቸውን በማይጎዳ መልኩ በኮንዶምም ሊጠቀሙ ይችላሉ ብዬ አስባለሁ። ግን ይሄ ወሳኝም አይመስለኝም ተማሪዎች ስለሆኑ። ሌላ በወጣትነት ጊዜ ከሚከሰቱ ችግሮች የአስገድዶ መድፈር ችግርም አለ። ሴቷ ባልተዘጋጀችበት ሁኔታ ላይ የመደፈር ሁኔታ ሊያጋጥማት ይችላል። መንግስትና የሚመለከታቸው አካላት በእነዚህ ዙሪያ ግንዛቤ በመስጠት መስራት ይኖርባቸዋል ብዬ አስባለሁ። ነው ያለው።
በአፍላነት ትርሚዎች እንደነዚህ አይነት ለውጦች እንደሚከሰቱ ያወቁት በኤሌመንተሪ ደረጃ ነው። ማለትም ይሄ ክሎት የሰጠን የጸረ ኤድስ ክለብ ነበር እና እዛ ውስጥ አባል ነበርኩኝ እና ደግሞ የባዮሎጂ ቲቸራችን በስምንት ያክፍል እየተማርኩኝ ስለዚህ ነገሮች ብዙ ነገሮች ተጽፈዋል ተምረናባቸዋል እና ስለዚህ ነገሮች ያሉትን ለውጦች እና መደንገጥ እንደሌለብን ብዙ ነገሮችን እየተማርኩበትም እንዳንደናገጥ ያስረዱንም ኤሌመንተሪ ላይ ነው እንጂ በአሁን ደረጃ ላይ 9 እና 10 ስማር አሁንም እዚህ ፕሪፕ ስመጣ ምንም የሰማሁትም ሆነ ያየሁት ነገር የለም። ይሄ ደግሞ ሴቶች ላይ የሚያመጣው ትልቅ ተጽዕኖ አለ። ከዚህም ተጽዕኖዎች ውስጥ አንዱ ሴቶች የበታችነት ስሜት ይሰማቸዋል። ያ ነገር የሚፈጠሩ ለውጦች በእነሱ ላይ ብቻ የተፈጠረ እስኪመስላቸው ድረስ መሸማቀቅ አለ። ከቤት ያለ መውጣት ኢቭን ትምህርት እስከማቋረጥ ድረስ ያደርሳቸዋል። ይሄ ነገር ደግሞ እንዳይከሰት በየትምህርት ቤቶቻችን ያሉበት ቦታዎች ለተማሪዎች ለሴት ተማሪዎቻችን ይሄንን አይነት ችግሮች እንደሚከሰቱ አስቀድሞ ማስረዳት እና ደግሞ በይበልጥ ደግሞ የፓድ አቅርቦት ቢኖር ለሴት ተማሪዎቻችን የተሻለ ነው ብዬ አስባለሁ።
ፈተናዎችን እንዴት ተቋቁመን ወደሚቀጥለው ማለፍ እንችላለን?
አድማጮች፣ ወጣቶቹ ለዚህ ጥያቄ የሰጡትን ምላሽና ሌሎች የተቀሩ ሀሳቦችን እንዲሁም የስነ ልቦና ባለሙያና በአምቦ ዩኒቨርሲቲ ዲቨሎፕመንታል ሳይኮሎጂ መምህር የሆኑትን አያንሳ አብዲሳ አስተያየት አካተን በነገው ዕለት እንመለሳለን። ለዛሬው ወጣቶቹ ከኛ ጋር ለነበራቸው ቆይታ እናመሰግናለን። የአየር ንብረት ለውጥና የተፈጥሮ ሀብት መመናመን በኢትዮጵያ የመካከለኛው ስምጥ ሸለቆ ባስከተለው ከፍተኛ የዝናብ እጥረትና የአካባቢ ሙቀት መጨመር ምክንያት ምርት በመቀነሱ የምግብ ተረጂዎች ቁጥር በከፍተኛ ሁኔታ እየጨመረ መሆኑንና በድርቅ ምክንያት በምስራቅ ሸዋ በሚገኘው አዳሚ ቱሉ ወረዳ ብቻ በአንድ አመት ውስጥ ከ9000 በላይ ከብቶች መሞታቸውን የኢትዮጵያ ስነ ህዝብና ጤናና አካባቢ ጥበቃ በመባል በምህጻረ ቃሉ ፒኤች ኢትዮጵያ በመባል የሚታወቀው ጥምረት አስታውቋል። በዚህ ዙሪያ ያጠናቀርኩትን ዘገባ ሰምተን እንመለስ።
የ68 አመቱ አቶ ኒኔ ሆርሲሳ በምስራቅ ሸዋ አዳሚ ቱሉ ወረዳ ተወልደው ያደጉ ገበሬ ናቸው። በልጅነታቸው የነበረውን አካባቢ ሲያስታውሱም በጥቅጥቅ ደን የተሸፈነና ልዩ የተፈጥሮ ውበት የተላበሰ ከመሆኑ በላይ ዝናብ እንደ ልብ ይጥል ነበር ይላሉ።
ድሮ በጣም ግሪን ኤሪያ ነበረ። በጣም ክረምትም ሙሉ በሙሉ ነበረ። እዚህ ህዝብ እንኳን ያውቃል ዝናብ አላቆረጥ ብሎ ሽማግሌዎች ወደ አንድ አካባቢ ላኪ ሄዱና ዝናቡን ከኛ ላይ ቀንሱ ብሎ ሄዱ ያመለከቱበት ጊዜ እስከ ዛሬ ድረስ ትዝ ይለኛል። የበጋ ወራት ትንሽ ናት። ቢያንስ 5 ወይም ደግሞ 4 አካባቢ ማን ነው የበጋ ወራት ሰዎች ጤና ነው ሰላምና ጤና ዙሮ ሰው ታሟዋቂ።
ባለትዳርና የስድስት ልጆች አባት የሆኑት አቶ ኒኔ ያ በልጅነታቸው በደን ተሸፍኖ የሚያውቁት መንደራቸው ተራቁቶ ወደ በረሃማነት መቀየሩ ያሳዝናቸዋል። በተለይ ደግሞ ዝናብ እንደቀድሞ ባለመጣሉ የተለመደውን በቆሎ በቀላሉ እንዳይዘሩ ስላደረጋቸው ቤተሰባቸው ስጋት ላይ መውደቁን ያስረዳሉ።
አያንዲማ ይሄ አመቱን በሙሉ ይታል ያዘነም ገንድሮ በተለያየ ታል ሁሉ ጊዜ እየቀነሰ ወደ መቀነስ እየተራ ማለት ነው። ዳኔ የምታይ ክረምት መቀነስ፣ የኑሮ ውድነት፣ የአካባቢ ደን ደስ የምለው ነገሮች በሙሉ ተቀንሰዋል። አየሩ ራሱን በድሮ የቀዘቀዘ ጤነኛ አይደለም። እየቀነሰ ወደ መቀነስ የሚሄድ ይመስለኛል።
የአየር ንብረት ለውጥ እያስከተለ ያለው የዝናብ መቀነስ እና የአካባቢ ሙቀት መጨመር አቶ ኒኔ የሚኖሩበት አዳሚ ቱሉ ወረዳን ጨምሮ ምዕራብ አርሲን እንዲሁም የአዋሳን ዙሪያ የሚያካትተው መካከለኛው ስምጥ ሸለቆ ላይ ከፍተኛ ተጽዕኖ እያደረሰ ነው። በተለይ የዝናብ መቀነስ ዋና የአካባቢው የሰብል ምርት የሆነው በቆሎ እንደ ልብ እንዳይበቅል በማድረጉ ማህበረሰቡ በአጭር ጊዜ የሚደርሱና አነስተኛ ምርት ያላቸውን እህሎች እንዲዘራ እየተገደደ መሆኑን የኢትዮጵያ ስነ ህዝብ ጤናና አካባቢ ጥበቃ ወይም በምህጻረ ቃሉ ፒኤች ኢትዮጵያ በመባል የሚታወቀው ጥምረት የመካከለኛው ስምጥ ሸለቆ ፕሮጀክት አስተባባሪ አቶ አበባየው ካሳይ ነግረውናል።
በፊት ቢያንስ በቆሎ ከ3-4 ወር ድረስ ያልተቆራረጠ ዝናብ ይፈልጋል። አሁን ደግሞ የዝናብ መጠኑ ስለቀነሰ በ2 ወር አካባቢ የሚደርሱ ነገር ግን ምርታማነታቸው አነስተኛ የሆኑ የበቆሎ ዘሮችን ነው አሁን ባለፈው አመትና ዘንድሮ የዘሩት። ስለዚህ በአጭር ጊዜ የሚደርሰውን ፈልገው ሳይሆን ተገደው እንዲዘሩ ሆኗል ማለት ነው። ሌላው ደግሞ መዝራት እንዳለ ሆኖ ወደ ሌላ ሰብል መቀየር፣ ለምሳሌ ቦሎቄ፣ ጤፍና የመሳሰሉትን። ነገር ግን እነዚህ እህል አይነቶች የበቆሎን ያህል ምርት አይኖራቸውም። ስለዚህ ግብርና ተለያይነት ወይም አግሮ ባይዳይቨርሲቲ የምንለው የሱም አይነት ይቀንሳል ማለት ነው።
ከምርት መቀነስ በተጨማሪ በመካከለኛው ስምጥ ሸለቆ ከዚህ በፊት ታይተው የማያውቁ የአዝእርት በሽታዎች መብዛታቸውም ገበሬውን ለከፍተኛ ችግር እንደዳረገው አቶ አበባየው ያስረዳሉ።
በፊት እዚህ አካባቢ በተለይ በመካከለኛው ስምጥ ሸለቆ ቆላማ አካባቢዎች ላይ የበቆሎ በሽታ ያን ያህል አይታወቅም። ግን በቆሎ ላይ የተለያዩ ኬሚካሎችን አይረጩም። አሁን ግን የተለያዩ ተዋሲያንና የተለያዩ በሽታዎች መምጣት ጀምረዋል ማለት ነው። ፈንገሶች፣ ዋግ እና የመሳሰሉት። ከዚህ ጋር ተያይዞ አሳደሩ የተለያዩ ፔስቲሳይዶችን ወይም ጸረ ተዋሲያንን ይረጫል። ጸረ ተዋሲያን ደግሞ ብዙ ጊዜ ዋጋቸው ከፍ ያለ ነው። ስለዚህ ለምርት ግብአት የሚያወጣው ወጪ ከበፊቱ በብዙ እጅ ጨምሯል። ይህን ስልሽ ሰው በጣም ትንሽ አድርጎ ሊያስበው ይችላል። ሶስቴ አራቴ ራሱ የሚረጭበት ሁኔታ አለ። ስለዚህ ሰፋ ያለ መሬት ያለው አርሶ አደር ለግብአት ወይም ለእነዚህ ጸረ አረምና ጸረ ተዋሲያን ምን ያህል ወጪ ሊያወጣ እንደሚችል ያው መገመት ይቻላል። ምርቱም ቀንሶ ግን ለእነዚህ በሽታዎችና ጸረ ተዋሲያን የሚያወጣው ኮስት ሲጨምር ዞሮ ዞሮ ኔት ኢንካሙ የመቀነስ ሁኔታ አለ ማለት ነው።
አቶ ኒኔ እንደሚሉት ለጸረ ተዋሲያን ከሚወጣው ወጪ በተጨማሪ የአፈር መሸርሸር ከጊዜ ወደ ጊዜ መሬቱን ለምነት እያሳጣው በመምጣቱ ገበሬው ማዳበሪያ ለመጠቀም ተገዷል።
ድሮ ማዳበሪያ አልፈልግም፣ ክረምት ተዋሲ እያሳድባል መሬቱ። የድሮ አፈርና የአሁኑ አፈር የተለያየ። የድሮ አፈር በጣም ሚኒራል እንትን ያለው ነው። የአሁኑ ግን በአመት በመዳበሪያ ተቀፍጦ ወይም ደግሞ ዝናባቸው ተቃጥሎ አፈሩ ራሱ ተቀይሯል እና ምርት እንደ ድሮ አይደለም እና በግድ እያወጡ ነው በመዳበሪያ። ካለበለዚያ ግን ምንም አይገኝም።
የአየር ንብረት ለውጥ ባስከተለው የዝናብ እጥረት ምክንያት በአዳሚ ቱሉ ወረዳ ብቻ በ2013 ዓ.ም በ3700 ሄክታር መሬት ላይ ተዘርቶ የነበረ እህል ሳይበቅል ቀርቷል። ከ13800 ሄክታር በላይ የሚሆን መሬትም ሳይዘራበት ቀርቷል። በዚህ ምክንያት በአካባቢው ድርቅ እየተባባሰ ሄዶ በአንድ ዓመት ውስጥ 9046 ከብቶች ሞተዋል። ከዓመት በፊት በሰባት ቀበሌዎች ውስጥ ይረዱ የነበሩ 13590 ሰዎች ቁጥርም ወደ 20 ቀበሌዎች አድጎ አሁን 54010 ሰዎች እርዳታ ጠባቂ ሆነዋል። አቶ ኒኔም በሚኖሩበት ሀገር ከብቶች የሚበሉ ታተው ሲሞቱ ማየት እጅግ ያሳዝናቸዋል።
ድሮ እንስሳት በቂ ሳር ያገኛሉ። እንስሳት የሚሉበት ሰፊ መሬት አለ። ይህ እንደገና ሁሉ የሚባል ከግራር እና የሚወርቆ ፍራፍሬዎች አሉ። ከእንጨቶች ላይ ከብቶች እሱን ይበላሉ። በአሁኑ ጊዜ እንጨቶች ቀርቀፋም ሆነ አጆ ዶጆቲ የሚሰጡትን ዘሮች ከላይ ተራግፎ ከብት የሚበላ አንድም ነገር ወደ መሬት ጠብ የሚል ነገር የለም። ከብቶች የሚበሉት የለም። በአሁኑ ጊዜ ከብቶች ሲታዩ በጣም የሚያሳዝን ነው። ከብት ጠግቦ አይገባም። አንደኛ መሬት የለም ሄዶ የሚበላበት። ከብቶች በራብ እያለቁ የሚበሉት ነገር የለም።
አቶ አበባየው የአየር ንብረት ለውጥ በመካከለኛው ስምጥ ሸለቆም ሆነ በቀሪው የኢትዮጵያ አካባቢዎች እያደረሰ ያለውን ተጽዕኖ ለመከላከል የአየር ንብረት ለውጥ አይበገሬ የሆነ ማህበረሰብ መፍጠር እንደሚያስፈልግ ያሰምሩበታል። የቀሩ የተፈጥሮ ሀብቶችን ለመጠበቅና የተራቆጡትን መልሶ ለማልማትም መንግስታዊ ያልሆኑ ድርጅቶች እንዲሁም ማህበረሰቡ በተፈጥሮ ሀብት ጥበቃ ስራ ላይ ማተኮር እንዳለባቸውም መክረዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ Washington, D.C. Blessed that we are able, grateful for this shelter place, with light in every window, say welcome, welcome, share this feast, come in. አድማጮች ለምሽቱ ያዘጋጀናቸው ዝግጅቶች ተጠናቀቁ። አብረናችሁ አመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ንጉሱ ታምሬና እኔም ሳስተናግዳችሁ አመሸሁት ስመኝሽ ቆየ ነበርን። በዛሬው ዕለት እየተከበረ የሚገኘውን የታንክስጊቪንግ ዴይ ወይም የምስጋና በዓል ለምታከብሩ አድማጮቻችን፣ ተመልካቾቻችን በድጋሚ መልካም በዓል እንዲሆንላችሁ እየተመኘን በጀመርነው ሙዚቃ እንሰነባበታለን። የነገ ሰው ይበለን። መልካም ምሽት።
grateful for what's under.